የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 27 2017 ዓመተ ምህረት የሮብ ምሽት መሰናዶ ጀመረ። ዩናይትድ ስቴትስ 47ኛ መሪዋን መርጣለች።
Want to thank the American people for the extraordinary honor of
በተለየ ክብር 45ኛና 47ኛው ፕሬዝዳንት ሆኜ እንድመረጥ ስላደረጋችሁ አሜሪካውያንን ላመሰግናችሁ ወዳለሁ።
የሪፐብሊካኑ እጩ ተወዳዳሪ የነበሩት ያሁኑ ፕሬዝዳንት ሆነው የተመረጡት ዶናልድ ትራምፕ በፍሎሪዳ ግዛት በተካሄደ የምርጫ ምሽት አከባበር ስነ ስርዓት ላይ ካደረጉት ንግግር የተወሰደ ድምጽ ነው የሰማችሁት ወይም የተመለከታችሁት ምስል ነው። የዛሬ መርሃ ግብራችን ልክ እንደ ሰሞኑ ሁሉ የዩናይትድ ስቴትስ ምርጫ 2024ን የተመለከተ ልዩ መሰናዶችና ዘገባዎች የሚቀርቡበት ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ያስተናገድኳችሁ ስከምሽቱ 4 ሰዓት ድረስ በኢትዮጵያን ሰዓት አቆጣጠር ኤደን ገረመው አብራችሁ ዘልቃለሁ። ዋና አዘጋጇ ጽዮን ግርማናት እንዲሁም ደግሞ ኤልያስ አስማረ ስርጭቱን በማቀናበር አብሮኛል። እዚህ ስቱዲዮ ካጠገቤ ደግሞ ስመኝሽ ቆየ ወቅታዊ የምርጫውን ዘገባዎች ለእናንተ ለማድረስ ትገኛለች። አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ስመኝሽ እንግዲህ ወደ በኋላ ላይ ከአብይ ርዕስ ዘገባ በኋላ የምትመለስ ይሆናል። አሁን ወደ አብይ ርዕሱ እንሻገር። ዶናልድ ትራምፕ የዩናይትድ ስቴትስ 47ኛው ፕሬዝዳንት ሆነው ተመረጡ። የአሜሪካ ድምጽ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የወቅቱ ምክትል ፕሬዝዳንት ካማላ ሃሪስን በበርካታ ቁልፍ ግዛቶች ዋና በሚባሉ ቦታዎች ድል ማድረጋቸውን ዘግቧል። የአሜሪካ ድምጽ ከፍተኛ የዋሽንግተን ዘጋቢ ካሮላይና ፐርሲቲ በፍሎሪዳ ግዛት በተካሄደው የምርጫ ምሽት አከባበር ስነ ስርዓት ላይ የታደመች ሲሆን ትራምፕ ድላቸውን ማክበር የጀመሩት ዋነኛ የተሰኙ የዜና አውታሮች ድሉን ከማብሰራቸው በፊት ነው ትላለች። ወደዛው ነው እናልፈው።
ቀጣዩ የዩናይትድ ስቴትስ መሪ የሚታወቁና የተለመዱ ሰው ናቸው።
በተለየ ክብር 45ኛና 47ኛው ፕሬዝዳንት ሆኜ እንድመረጥ ስላደረጋችሁ አሜሪካውያንን ላመሰግናችሁ ወዳለሁ።
የቀድሞ ፕሬዝዳንት በመስራቅ የሀገሪቱ ግዛቶች የምርጫ ጣቢያዎች ከተዘጉ ከ7 ሰዓታት በላይ ተጠብቀው ነው ለተከታዮቻቸው ንግግር ያደረጉት።
ያለፈውን 4 አመት ክፍፍላችንን ወደ ኋላ ምንተውበት ጊዜ ላይ ነን። አሁን ጊዜው በህብረት የምንሰራበት ነው።
ምንም እንኳን በካማላ ሃሪስና በዶናልድ ትራምፕ መካከል የተደረጉ የህዝብ አስተያየቶች በሁለቱ እጩዎች መካከል ከክር የቀጠነ ልዩነት እንዳለ ቢያሳዩም የዶናልድ ትራምፕ ደጋፊዎች ግን ሁሌም እሳቸው እንደሚያሸንፉ ልበ ሙሉ ነበሩ። ስቲቭ ማክዋሪ
እንደሚመስለኝ ብዙ ሰዎች የሆነ ባለው ነገር ተሰላችተው ነበር። በሀገሪቱ በምግብ፣ በነዳጅ፣ በመኖሪያ ቤት፣ በሁሉም ነገር።
አሊያ ዌበርም የትራምፕ ደጋፊ ናቸው።
ከትራምፕ ጋር የነበሩና 4 አመታት ወድጃቸው ነበር። አሁንም ተስፋ የማደርገው መልሰን እንደምናገኛቸው ነው።
ዶናልድ ትራምፕ የማሸነፊያውን 270 ኤሌክቶራል ኮሌጅ ድምጽ ካገኙ በኋላ ቀዩ ፓርቲያቸው የዩናይትድ ስቴትስ የህግ መወሰኛ ምክር ቤቱና የህዝብ ተወካዮች ምክር ቤቱን መቆጣጠሩን ቀጠለ። ዘመቻው ትራምፕ ላይ 2 የግድያ ሙከራዎችን ያካተተ ከባድና ረጅም ነበር። በሐምሌ ወር ላይ የተተኮሰባቸው ጥይት ፕሬዝዳንታዊ እጩ ተዋጉ ሲሉ የተናገሩትን ልዩና የሚታወስ ምስል ያጎናጸፋቸው ነበር። ሬኔ ዋይት የትራምፕ ደጋፊ ናቸው።
ቀላል የሚሆን አይመስለኝም። መዋጋታችሁን መቀጠል አለባችሁ።
ትላንት ማምሻውን የምርጫ ውጤቱን ለመከታተል የተሰባሰቡት ደጋፊዎቻቸው ትራምፕ እንደሚያሸንፉ አስቀድመው ያወቁ ይመስሉ ነበር። በስፍራው የታደሙት ሰዎች ትራምፕ 45ኛውና 47ኛው ፕሬዝዳንት የሚል ኮፍያ አድርገው ነበር። ለካሮላይና ፐርሲቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዶናልድ ትራምፕ ቀጣዩ የዩናይትድ ስቴትስ ፕሬዝዳንት እንደሚሆኑ በዋሽንግተን ዲሲ የሰዓት አቆጣጠር ዛሬ ንጋት ላይ ይፋ ተደርጓል። እዚህ ስቱዲዮ ካጠገቤ ባልደረባዬ ስመኝሽ ቆየ ትገኛለች። ስመኝሽ፣ እስቲ እንግዲህ እስካሁን ያለው የምርጫ ሂደትና እንዲሁም ደግሞ በዩናይትድ ስቴትስ ያለው ድባብ ምን ይመስላል?
እንግዲህ አንቺም እንደገለጽሽው ቀደም ሲል ከነበረው ዘገባም እንደተከታተል ነው ዶናልድ ትራምፕ የከፍተኛ ፉክክር የተካሄደበት የ2024ቱን የዩናይትድ ስቴትስ ምርጫ ግልጽ በሆነና አብላጫ ድምጽ ማሸነፋቸው ታወቀው። እንግዲህ ከትላንትና ማታ ድምጽ አሰጣጥ ከተጠናቀቀ ከጥቂት ሰዓታት በኋላ ጀምሮ ነው እንግዲህ ትራምፕ ፈታኝ እና ከፍተኛ ፉክክር ይደረግባቸዋል፣ ውጤቱንም ይወስናሉ ተብለው ይጣበቁ በነበሩት ግዛቶች መካከል እንደ ፔንሲልቫኒያ፣ ጆርጂያ እና ሰሜን ካሮላይና የመሳሰሉ ግዛቶችን በማሸነፋቸው ምክንያት ለስልጣን ለመረከብ ከሚያስፈልጋቸው 270 የመራጮች ድምጽ ውስጥ 277ቱን እንዲያገኙ ረድተዋቸዋል ማለት ነው። እንግዲህ ከትራምፕ ድል በተጨማሪ ሪፐብሊካኖች ሌላ ተጨማሪ ድልም አስተናግደዋል፣ ተቀናጅተዋል። ሪፐብሊካኖች 100 መቀመጫ ያለውን የህግ መወሰኛ ምክር ቤት ወይም ሴኔቱን ማለት ነው ቢያንስ 51ን መቀመጫ በማሸነፍ የበላይነት ማግኘት ይችላል። የህዝብ ተወካዮች ምክር ቤት 435 መቀመጫ ያለው ለምርጫ ተደርጎበታል። ነገር ግን እስካሁን ድረስ ማን የበላይነት እንዳገኘ ወይም ሪፐብሊካኖቹ በበላይነት ሲቀጣጠሩ የቆዩትን ያዘው ያስቀጥላሉ ወይስ አያስቀጥሉም የሚለው እስካሁን ድረስ አልታወቀም ማለት ነው። ያን ተከትሎ እንግዲህ ትራምፕ በማታ ለደጋፊዎቻቸው በፍሎሪዳ ንግግር አድርገዋል። ከዛ ባለፈ ግን እንግዲህ ድባቡን በተመለከተ ምንም አይነት የጸጥታ ችግርም ሆነ ውጤቱን የተመለከተ ችግሮች አልተስተዋሉ።
ስጋቶች ነበሩ እንግዲህ ምናልባት እሳቸው ከባለፈው ምርጫ በተሸነፉበት ወቅት የነበረው ሁኔታ ሊደገም ይችላል የሚል ነበር። እስቲ እሳቸው ወደ ስልጣን የሚመጡት መቼ ነው? ምን አይነት ነገሮች እስቲ ይጣበቃሉ? ስለዛ ስምንት ነገር ካለ
እንግዲህ እስካሁን ያለው ውጤት ታሪካዊ በሆነ መንገድ የተለያዩ የመገናኛ ብዙሃን ይፋ የሚያደርጓቸው ትንበያዎችና አሸናፊው እንደመለየት የሚጠቀሙባቸው መንገዶች ናቸው። የምርጫውን ውጤት የሚወስኑት ግን መራጮች በየግዛታቸው ውጤቶቹ ትክክለኛ መሆናቸውን ካረጋገጡ በኋላ ነው። ይህም የሆነው ይሄ ኤሌክቶራል ኮሌጅ የሚባሉት ማለት ነው ታህሳስ ላይ ነው። እነሱ ያንን በፊርማቸው ካጸደቁ በኋላ በፈረንጆቹ አቆጣጠር ጥር ላይ የህግ መወሰኛ ምክር ቤቱና የህዝብ ተወካዮች ምክር ቤቱ በጋራ በሚያደርጉት ስብሰባ ውጤቱ ትክክለኛ መሆኑን ያረጋግጣሉ፣ ያን ይጸድቃሉ። ከዛ በኋላ ጥር 20 በፈረንጆቹ አቆጣጠር ፕሬዝዳንቱ በመጪው አመት በ2025 በፈረንጆቹ አቆጣጠር ቃለ መሐላ ፈጽመው ዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነው ስልጣናቸውን ይረከባሉ
ተብሎ ይጠበቃል። እሺ፣ እስቲ እንግዲህ ብዙ ጊዜ አሸናፊ የሚሆኑ ተሸናፊ ፕሬዝዳንት ሲሆኑ ንግግር ያደርጋሉ። ዶናልድ ትራምፕ በትላንት ማምሻውን እንደው ማስቀድሞ ይፋ ከመደረጉ በፊት ነው ንግግር ያደረጉት ለደጋፊዎቻቸው። ካማላ ሃሪስ ግን እስካሁን ምንም አይነት ንግግር አላደረጉምና ስለዛ የሚታወቅ ነገር አለ?
ትክክል ነሽ። ሄደን እስካሁን ድረስ ካማላ ሃሪስ በይፋ ንግግር አላደረጉም፣ ለህዝብም አስተያየታቸውን አልሰጡም። ትላንትና ማታ ትራምፕ ማሸነፋቸው ከተረጋገጠ በኋላ ግን የዘመቻቸው አንድ ባለስልጣን ለደጋፊዎቻቸው ዋሽንግተን ለዲሲ ለተሰበሰቡት ደጋፊዎቻቸው ወጥተው በዛሬ ምሽት ካማላ ሃሪስ ንግግር አያደርጉም፣ ነገር ግን ነገ ንግግር ያደርጋሉ ብለው ቃል ገብተው ነው የተመለሱት። በዛ መሰረት እንግዲህ ዛሬ ከሰዓት በኋላ ካማላ ሃሪስ በተማሩበት ትምህርት ቤት ታሪካዊ በሆነ ጥቁሮች ትምህርት ቤት ሃዋርድ ዩኒቨርሲቲ ማለት ነው ተገኝተው ሽንፈታቸውን ይቀበላሉ፣ የሚሉትንም ነገር ይላሉ ተብሎ ይጠበቃል። ስለዚህ እሳቸው ንግግር በጉጉት እየተጠበቀ ነው።
እሺ፣ እንግዲህ አድማጭ ተመልካቾቻችን ስመኝሽ ወደ በኋላ ላይ መለስ ብላ የምርጫ ዘገባዎችን ሂደቶችና ያሉትን ነገሮችን የምታጋራን ይሆናል። አስከትለን ወደ ተከታዮች ወደ ሌሎች ዘገባዎች እንሻገራለን።
Yes.
ትራምፕ የቀደሙ ፖሊሲዎችና ንግግሮች መጪው አስተዳደራቸው ምን እንደሚመስል ይጠቁማሉ። ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ተመርጠዋል። የቀድሞው ፕሬዝዳንት በመጀመሪያው የስልጣን ዘመናቸው የተከተሏቸው ፖሊሲዎች እንዲሁም ደግሞ በአሁን ወቅት ከሚያቀነቅኗቸው አቋሞች ማጤን ወጪ መጪው ያስተዳደራቸው ዘመን ምን ሊመስል እንደሚችል የሚጠቁም ዘገባ የአሜሪካ ድምጽ አትና ትሪኒ አጠናቅራለች። ቆንጅታዬ እንደሚከተለው ታቀርባለች።
ይፋ ሆኗል። የ78 ዓመቱ የቀድሞው ፕሬዝዳንት ዶናልድ ጄ ትራምፕ በድጋሚ ወደ ዋይት ሃውስ ሊመለሱ ነው። በ1880ዎቹ መጨረሻ ላይ እንደነበሩት እንደ ግሮቨር ክሊቭላንድ ተከታታይ ላልሆኑ ሁለት የስልጣን ዘመኖች ተመርጠው መጀመሪያ 45ኛው አሁን ደግሞ 47ኛው የአሜሪካ ፕሬዝዳንት ሆነዋል። ሁለተኛው የትራምፕ ዘመነ መንግስት ምን ይመስል ይሆን የሚለውን ለመረዳት የመጀመሪያውን መለስ ብሎ ማጤንና አሁን ደግሞ በመረጡኝ ዘመቻዎቻቸው ላይ የሚናገሩትን ማጤን ሳይጠቅም አይቀርም። ትራምፕ ኢሚግሬሽን ወይም የስደተኞች ጉዳይን ከፍተኛ ትኩረት የሰጡት ሲሆን ገዳቢ የሆኑ ፖሊሲዎቻቸው ምንጭም ቅድሚያ ለአሜሪካ ከሚለው አመለካከታቸው ጋር የተያዘ ነው። እንደ አውሮፓውያን የዘመን አቆጣጠር በ2017 ፕሬዝዳንት ሆነው ቃለ መሐላ ከፈጸሙ ከ7 ቀናት በኋላ ነበር አብዛኛው ህዝባቸው ሙስሊም ከሆኑ 7 ሀገሮች የሆኑ ሰዎች ዩናይትድ ስቴትስ መግባት የሚከለክል ለ90 ቀናት የሚዘልቅ የጉዞ እገዳ ያጸኑት።
አክራሪ የሙስሊም ጽንፈኛ አሸባሪዎችን ከዩናይትድ ስቴትስ ለማስወጣት የምንችልባቸውን የመቆጣጠሪያ እርምጃዎችን እየዘረጋን ነው። እዚህ አንፈልጋቸውም።
በዘንድሮ የምርጫ ዘመቻቸውም የድንበር ቁጥጥርን ቁልፍ የዘመቻ ቅስቀሳ ጉዳያቸው በማድረግ ፍልሰተኞች ወረሩን እያሉ ሲናገሩ ይደመጡ ነበር። ሰሜን ካሮላይና ውስጥ ለተሰባሰቡ ደጋፊዎቻቸው ባደረጉት ንግግር ለአዲሷ የሜክሲኮ ፕሬዝዳንት ምን እንደሚሏቸው እንዲህ ሲሉ ነበር የተናገሩት።
I'm going to inform her on day one or sooner that if they don't stop
በመጀመሪያው ቀን አሊያም ከዚያም ቀደም ብዬ ወደ ሀገራችን የሚመጡ ወንጀለኞችና የሐሺሽ ንግዱን ካላስቆመች ወደ ዩናይትድ ስቴትስ የምትልከው የውጭ ንግዷ ላይ 25% ታሪፍ ወዲያውኑ ነው የምጭንባት።
ከቻይና በሚገቡ ዕቃዎች ላይ ታሪፍ መጣላቸው ሲታወስ በመጪው ያስተዳደር ዘመናቸው ያን አቋም የሚቀይሩ አይመስልም።
They've really been hurting us. It's so ridiculous. They end up closing, everybody loses their job.
በርግጥ እየጎዱን ነው። የማይረባ ነገር ነው። በመጨረሻም ሁሉም ስራ አጥተው ተዘክተዋል። ከዚያ በአገራቸው አመረተው ምንም አይነት ግብር ሳይከፍሉ ለኛው ይመልሱልናል። ምንም ነገር የለም። ተሸንፈናል። ኩባንያውን አጥተናል። ስራ አጥተናል። ሁሉም ነገር አጥተናል። እናም ያ በጣም ሞኝነት ነው።
ዶናልድ ትራምፕ የአየር ንብረት ለውጥን የዓለም የአየር ግለትንና የከባቢ አየር ብክለትን ከመታገለው እንደ አውሮፓውያን አቆጣጠር በ2015 ከተደረሰው ዓለም አቀፍ የፓሪስ ስምምነት ዩናይትድ ስቴትስን ማስወጣታቸው የሚታወስ ነው።
I was elected to represent the citizens of Pittsburgh.
ፕሬዝዳንት ሆኜ የተመረጥኩት ለፓሪስ ዜጎች ሳይሆን ለፒትስበርግ ነው።
በኃይል ምንጭ ፖሊሲያቸው ደግሞ በአገር ውስጥ የሚመረተውን የነዳጅ ዘይት መጠን ከፍ ማድረግ ላይ እንደሚያተኩሩና የአካባቢ ደህንነት ጥበቃ ደንቦችን እንደሚሰርዙ አስታውቀዋል።
ልናደርገው ነው። በመጀመሪያው ቀን፣ በመጀመሪያው ሰዓት፣ መጀመሪያ ላይ ብዙ ነገሮችን ልናደርግ እንችላለን።
ለአሁኑ ግን ነዳጃችንን ማውጣቱን እናስቀድማለን ብለዋል። በሁለተኛው ያስተዳደራቸው ዘመን ከአራቱ ዓመት የፕሬዝዳንት ጆ ባይደን አስተዳደር የተሻለ ለአሜሪካ የንግድና ኢንዱስትሪዎች ጥቅም የሚቆም ከዓለም አቀፍ ፖለቲካና ግጭቶች መገለል ላይ የሚያተኩር ፖሊሲ እንደሚከተሉ ቃል ገብተዋል።
የጎርጎሮሳኑ 2024 የዩናይትድ ስቴትስ ምርጫን በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ሰዎች ሲከታተሉት ቆይቷል። የምርጫው ውጤቱም ላይ አስተያየት በመስጠት ላይ ይገኛሉ። እኛም ከድሬዳዋ ወደ አሰባሰብ ነው አስተያየት ነው የምናልፈው።
የአሜሪካን ምርጫ በጽኑ ሲከታተል ነበር። እንደ ተከታተልኩትም ደግሞ ስለግፍ የነበረው የትራምፕን ነበር። ትራምፕ ተመርጣል፣ በጣም ደስ ብሎኛል። ትራምፕንም ደግፍበት ምክንያት ደግሞ ከዚህ ወቅት የነበረው የባይደን በዲሞክራት ፓርቲ የሚመራው አንዳንድ ኢትዮጵያ ላይ የሚያደርጋቸው ጫናዎችን አልደግፉ ነበር። በዚህ የተነሳሱ ደግሞ ለኛ ለሀገራችን ፖሊሲ ጥሩ ነገር ያስቀምጣል በሚል እሱን ደግፋለሁ። ግን ትራምፕ ማስተካከል ያለበትን አስተያየት የሚሰጥበት ምክንያት ኢትዮጵያ በአባይ የባለቤትነት ድርሻዋን የመጠቀም አቅሟን ከዚህ በፊት የሰጠውን አስተያየት አልደግፍም ነበረ እና ይሄን አስተካክሎ ከኛ ጎን እንዲሆን በተስፋ እሱን ምርጫ ነው።
መደገፍ የፈለኩት ካሚላን ነበረ፣ ግን እሷ ባለመሸነፏ በጣም ያዘንኩበት ምክንያት አለ። አንድ ሴት እንደመሆኗ መጠን በጣም ለሴት ስፔክት አሜሪካ ራዕይ ትሆናለች ብዬ ነበረ። በዲሞክራቲክ ላይ ያለው ዲሞክራሲ ሴቷን የማሳተፍ ሁኔታ በፕሬዝዳንት ደረጃ ስትመረጥ በጣም ውጤት ይመጣል የሚል ተስፋ ነበረኝ። ሁለተኛ ደግሞ እንደ ኢትዮጵያ ብዙ ስደተኞች አሉ። ሌላ ሀገር ሲሄዱ ብዙ አንዳንድ መፍታቸው የሚያጡ ብዙ ስደተኛ ደግሞ ወደ ሌላ ሀገር ላይ መጠቀም ይችላሉ። ስለነሱ ስደተኛ ነገር ብዙ ነገር ሪስፔክት አርጋለች ብዬ ነበር የተጠበቁት። ያ ነገር ሲሆን ሁሉም ሀገር ላይ ኖረን እንደ ሰው ልጅ መኖር እንችላለን የሚል ተስፋ ነበር የነበረኝ።
በአሜሪካ በዚህ በ2024 ምርጫ ትራምፕን ነበር የምደግፈው። ትራምፕም ደግሞ ኦልሞስት አሸንፏል። ስለዚህ ደስ ብሎኛል። ትራምፕን የደገፍኩበት ምክንያት ያው ከብዙ አንግል ነው። ዋና ዋናዎቹ ከሃይማኖትም ሊሆን ይችላል ወይም ደግሞ ከሌሎች ከፖለቲካ እይታዎች ፌር የሆነ ነገር አላማችን ላይ ያው ፈጽሞ ፈጣሪ ሀገር ስለሆነች እሱም ፈጽሞ ፈጣሪ የሆነ ሀገር ፕሬዝዳንት ስለሆነ ፌር የሆነ ነገር አላማችን ላይ ይሰፍናል ብዬ ስለማስብ ትራምፕ ነው የምደግፈው።
የአሜሪካ ምርጫ የዶናልድ ትራምፕ ደጋፊ ነበርኩ። እኔ ዶናልድ ትራምፕ እንዲያሸንፍ የደገፍኩበት ምክንያት የቀድሞ ፕሬዝዳንት ጆይ ባይደን በምስራቁ ዓለም ጦርነት እንዲቀሰቀስ ብዙ ምክንያት ሆኗል። ሁለተኛና ዋናው የደገፍኩበት ጆይ ባይደን ኢትዮጵያ ላይ የተለያዩ ማዕቀቦችን ጥሏል። ዶናልድ ትራምፕ ደግሞ ይሄንን ይፈታል የሚል ሐሳብ ስላለኝ እሱ በመመረጡ በጣም ደስተኛ ነኝ።
ያው ካማላ ሃሪስ ነበር መደግፍ የነበረው በመውደቃ እኔም በጣም አዝኛለሁ። ሌላው እሷ መደግፍበት ምክንያት ለጥቁሮች ያላት አመለካከትና ለጥቁሮች ያላት ተቆርቋሪነት፣ ሌላው ደግሞ ለጥቁሮች ተሟጋችም ነበረች። ከዛ አንፃር እሷን ስደግፍ ነበረ ሌላው በሁለተኛ ደረጃ ለስደተኞች የተቀመጡ ፖሊሲዎች አሉ። ለስደተኞች ያንን ፖሊሲ ደግሞ ለመተግበር በጣም ቁርጠኝነት ስታሳይ ነበረ። የተለያየ ቦታ ላይ የራሷን ቮት እንዲሰጡ ከፍተኛ ስራም ተሰርቷል ማለት ነው። ስለዚህ እድሉ ስላላጋጠማት በጣም አዝኛለሁ።
የዩናይትድ ስቴትስ ምርጫ 2024ን በተመለከተ ካስቲ ያሰናዳ ነው ልዩ ዘገባ ነው በመከታተል ላይ የምትገኙት። የዓለም መሪዎች ለቀጣዩ ፕሬዝዳንት ዶናልድ ትራምፕ እንኳን ደስ ያለው መልእክት እያስተላለፉ ነው። ትላንት ማክሰኞ በዩናይትድ ስቴትስ በተካሄደው ፕሬዝዳንታዊ ምርጫ ዶናልድ ትራምፕ ወሳኝ ድል ማግኘታቸውን የሚያመለክቱ የትንበያ ዜናዎች በዜና አውታሮች መሰራጨት ከጀመሩበት ጊዜ አንስቶ የዓለም መሪዎች እንኳን ደስ አለው በማለት መልእክት እያስተላለፉ ይገኛሉ። በምርጫ የዴሞክራቲክ ፓርቲ ተቀናቃኛቸው ምክትል ፕሬዝዳንት ካማላ ሃሪስን ያሸነፉት ሪፐብሊካኑ የቀድሞ ፕሬዝዳንት ዶናልድ ትራምፕ ከአራት ዓመታት በኋላ ወደ ዋይት ሀውስ በመመለስ ታሪክ አስመዝግበዋል። ዛሬ ረቡዕ ማለዳ በርካታ የዓለም መሪዎች 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው በድጋሚ ለተመረጡት ትራምፕ በኤክስ ማህበራዊ ድረገጽ ነው መልእክታቸውን ሲያስተላልፉ የሰነበቱትና የታዩት። እንግዲህ እዚህ ስቱዲዮ ውስጥ ካጠገቤ ስመኝሽ የቆየ ትገኛለች። ስመኝሽ፣ ያለው ሁኔታ ምን ይመስላል? ለዶናልድ ትራምፕ የእንኳን መልእክታቸውን ያስተላለፉት እነማን ናቸው?
እንግዲህ ኤደን፣ ሁላችንም እንደምናስታውሰው ወይም እንደምናውቀው ዶናልድ ትራምፕ ቅድሚያ ለአሜሪካ የሚል ፖሊሲ ነው የሚከተሉት እና በስልጣን በነበሩበት ወቅት ይሄ ፖሊሲያቸው ከተለያዩ አጋሮቻቸውም ባላንጣዎቻቸውም ጋራ የነበራቸውን ግንኙነት አወሳስቦት ነበር። በዚህ ምክንያት በርካታ ያለም ሀገራት በጉጉትና የሚጠብቁት የነበረው የዚህ ምርጫ ውጤት ለአዲሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ ቀድመው መልእክት የላኩት ከላኩት የዩናይትድ ስቴትስ አጋሮች መካከል አንዱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ናቸው። ወደ መሪነት በድጋሚ በመመለስ ታሪክ ሰርተዋል ብለዋቸዋል። ከዛም በተጨማሪም የእስራኤልና የአሜሪካን ታላቅ አጋርነት ይበልጥ የሚጸናበት ጊዜ እንደሆነም አመልክተዋል።
አዎ እንግዲህ ያው ዶናልድ ትራምፕና ካማላ ሃሪስ የውጭ ጉዳይ ፖሊሲያቸው የተለያየ ነውና ምናልባት ቤንያሚን ኔታንያሁ እንኳን ደስ አለው ማለታቸው ብዙም የሚደንቅ አይደለም፣ ምክንያቱም የቆየ ቅርበትና መደጋገፍ ስላላቸው። ግን ሩሲያም ደግሞ እንኳን ደስ አለች እንኳን ደስ አለው ካለችው ሀገር መካከል ናት። የሩሲያን ጥቃት ለመመከት ዩናይትድ ስቴትስና ሌሎች ምዕራባውያን አጋሮች ተጨማሪ ድጋፍ እንዲሰጡ የሚማጸኑት የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በበኩላቸው በዓለም አቀፍ ጉዳዮች ትራምፕ የሚከተሉት ሰላም በጥንካሬ ቁርጠኛ አቋም ያሉትን አስመልክተው አዎንታዊ ነው ያሉት የተባለ አስተያየት ሰጥቷል። ዩክሬን ተገቢው ሰላሟን የምታገኝበት ቀን እንዲቀርብ ሊያደርግ የሚችለው ይህ መርህ ነው ያሉት ዘለንስኪ አብረን ተግባር ላይ እንደምናውለው ተስፋ አድርጋለሁ ሲሉ ከአዲሱ ፕሬዝዳንት ጋር ግንኙነት ለመመስረት ያላቸውን ተነሳሽነት አስታውቋል። በተመሳሳይ ደግሞ ዩክሬንን የሚደግፉት የአውሮፓ ሀገራትና በተለይም የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ተመሳሳይ መልእክት ነው ያስተላለፉት። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ፈጥነው እንኳን ደስ አለው መልእክት ያስተላለፉ ሲሆን እንደፊተኞቹ አራት ዓመታት አሁንም በሁለታችን ቁርጠኝነት አብረን ለመስራት ዝግጁ ነን ብለዋል። እስቲ እንግዲህ ሌላም የአውሮፓ ሀገር መሪ ደግሞ መልእክት አስተላልፏል። ስለነሱ ጥቂት ብትይናችሁ።
እንግዲህ ለከነሳ አንቺም እንደጠቀስሽ በተለይ ከአውሮፓ ጋር በተያያዘ አጋሮቻቸው ዋና አጋሮቻቸው ናቸው አውሮፓ ሀገራት የአሜሪካ። ነገር ግን በስልጣን ላይ በነበሩበት ወቅት ዶናልድ ትራምፕ ከኔቶ አባልነት ከሰሜን አሜሪካ ቃል ኪዳን ሀገሮች ማለት ነው አሜሪካን አስወጥተዋት ነበር። በዛ ምክንያት ያው የተወሰኑ ስጋቶች አሉ። ስለዚህ ቢሆንም ግን ያው እንኳን ደስ አላችሁ መልእክት እያስተላለፉላቸው ነው። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው መንግስታቸው ጋር የሆኑትን የነጻነት የዲሞክራሲ ሴቶቻችንን አብረን ለመከላከል እንቆማለን ሲሉ ተስፋቸውን ተናግረዋል። የሩሲያ ፕሬዝዳንት ቪላድሚር ፑቲን እስካሁን ድረስ በምርጫው ላይ አስተያየታቸውን አልሰጡም። ነገር ግን የቀድሞ ፕሬዝዳንት ዲሚትሪ ሜድቬዲየቭ በኤክስ ገጻቸው ላይ ካማላ ሃሪስ በመሸነፋቸው ደስታቸውን አጋርተዋል።
ቅድም እኔም የጠቀስኩት እንግዲህ የቭላድሚር ፑቲን በእርግጥ ለትራምፕ ይደግፋሉ ይባላል፣ ግን እስካሁን ድረስ አስተያየት አልሰጡም። ይሄን ግን ሩሲያ ያው ቀና ስሜት እንዳላት አመላክታለች በሚለው ይታረም። ቀጥ ያሳብሽ
ትክክል ብለሻል ሄደን። እነዚህ ብቻ አይደሉም እንግዲህ የእስያ አገራት መሪዎችም አስተያየቶቻቸውን እያጋሩ ነው። ለምሳሌ የህንድ ጠቅላይ ሚኒስትር ኒራንድራ ሞዲ ጓደኛዬ ሲሉ ለጠሯቸው የዶናልድ ትራምፕ እንኳን ደስ አሉት መልእክት አስተላልፈዋል። የደቡብ ኮሪያ ፕሬዝዳንት ዮን ሱክ ዮል እንዲሁም የጃፓን ጠቅላይ ሚኒስትር ሺጌሩ ኢሺባና የፊሊፒንስ ፕሬዝዳንት ፈርዲናንድ ማርኮስ በተጨማሪም ደግሞ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ የደስታ መግለጫ አስተላልፈዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ቤጂንግ የቻይናና የዩናይትድ ስቴትስ ግንኙነቶች በጋራ መከባበር፣ በሰላም አብሮ በመኖር እንዲሁም በጋራ ጥቅም ላይ የተመሰረተ የትብብር መርሃ ግብሮችን ታስተናግዳለች ብለዋል።
አመሰግናለሁ እንግዲህ ስመኝች እስካሁን ድረስ የተነጋገር ነው ስለ ዓለም መሪዎች እንኳን ደስ አለው መልእክት ነበረ። ወደ አፍሪካ ቀንድ ጉዳዮችና የአፍሪካ ቀንድ መሪዎች ምን አሉ ወደሚለው ነው የምናልፈው። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። የአፍሪካ ቀንድ መሪዎች በትራምፕ መመረጥ የደስታ መልእክት አስተላልፈዋል። የአፍሪካ ቀንድ መሪዎች ዶናልድ ጄ ትራምፕ የአሜሪካ ፕሬዝዳንት በመሆን ተከታታይ ባልሆነው ሁለተኛ የስልጣን ዘመን በመመረጣቸው የተሰማቸውን አስተያየት ገልጸዋል። መሪዎቹ ትራምፕ በሰላም ላይ እንደሚሰሩና አዲስ የትብብር ገጽ እንደሚከፍቱም ተስፋ እናደርጋለን ብለዋል። ባህሩን ማሩፍ የተዘጋጀውን ዘገባ ድርጅት ደስታ እንደሚከተል ያቀርባል።
የአፍሪካ ቀንድ መሪዎች የቀድሞው ፕሬዝደንት ዶናልድ ትራምፕ የአሜሪካ ፕሬዝደንት ሆነው መመረጣቸውን በደስታ ተቀብለዋል። ስኬትን ተመኝተው ስልታዊ ትብብርን እንደሚጠብቁም ተናግረዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ትራምፕን ታሪካዊ በሆነ መንገድ ዳግመኛ በመመለሳቸው እንኳን ደስ አሉት ብለዋል። በኤርትራ የማስተዋቂያ ሚኒስትር የማነ ገብረ መስቀል በኩል ባስተላለፉት መልእክት የትራምፕ ምርጫ የተካሄደው የዓለም ሰላም ከመቼውም ጊዜ በላይ አስፈላጊ በሆነበት እጅግ ወሳኝ ወቅት ነው ብለዋል። በዚህ ወሳኝ ዓላማ ባለው ትግል ጻቋም ላይ ስኬታማ እንዲሆኑ መልካም ምኞታችንን እንገልጻለን ያሉት ኢሳያስ የትራምፕ ምርጫ በኤርትራና በአሜሪካ መካከል አዲስ ፍሬያማና ገንቢ የትብብር ምዕራፍ እንደሚከፍት ተስፋ እናደርጋለን ብለዋል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ኤክስ ላይ አጭር መልእክታቸውን አስተላልፈዋል። ለፕሬዝደንት ዶናልድ ትራምፕ ምርጫውን በማሸነፎና ዳግም በመመለሶ እንኳን ደስ አለዎት ብለዋል። ኢትዮጵያና የዩናይትድ ስቴትስ ግንኙነት የበለጠ ለማጠናከር አብሮ እንደሚሰሩም ጠቅላይ ሚኒስትር አብይ ተናግረዋል። የሶማሊያው ፕሬዝደንት ሐሰን ሼህ መሐሙድ በተመሳሳይ ትራምፕ ታሪካዊውን ምርጫ በማሸነፎ እንኳን ደስ አለዎት ብለዋል። የሁለቱን አገራት ሰላም፣ ደህንነትና የጋራ ብልጽግናን ለማስቀጠል ለሁለቱ አገሮቻችን ጠንካራ ትብብር እሰራለሁ ብለዋል። ትራምፕ በቀድሞ የስልጣን ዘመናቸው ከግብጹ ፕሬዝደንት አብዱል ፈታህ አልሲሲ ጋር ጥሩ ግንኙነት ነበራቸው። ሲሲ በኤክስ ላይ ባሰፈሩት መልእክት የሁለትዮሽ ግንኙነትና በመካከለኛው ምስራቅ ሰላምና መረጋጋት ላይ ትብብር እንደሚፈልጉ አመልክተዋል። ሁለቱ አገራት ሁልጊዜ የትብብር ምሳሌነት የሚያሳዩ ሲሆን የሁለቱን ወዳጃዊ አገራት የጋራ ጥቅም በጋራ ለማሳካት ይቺ ዓለም እየገባች ባለችበት በዚህ አሳሳቢ ሁኔታም እንደሚቀጥል ተስፋ እናደርጋለን ብለዋል። ምንም እንኳ የክልሉ መሪዎች ከትራምፕና ከአስተዳደራቸው ጋር ትብብርን ቢፈልጉም የአፍሪካ ቀንድ ተንታኝ ማት ብራይደን ዩናይትድ ስቴትስ በትራምፕ የመጀመሪያ አስተዳደር ጊዜ በቀጠናው ታደርግ ከነበረው ተሳትፎ እንደምትቀንስ ተንብየዋል።
Well, it's obviously early days, but based on the performance of the previous Trump administration, I think we can anticipate three main
በአፍሪካ ቀንድ በቀይ ባህርና በኤደን ባህረ ሰላጤ ቀጠና ሁለት ተጽዕኖዎች እንደሚኖሩ መጠበቅ እንችላለን። የመጀመሪያው ዲፕሎማሲያዊም ሆነ ፖለቲካዊ ፍላጎት መቀነስ ነው። በባይደን አስተዳደር የነበሩትን እንደ የአፍሪካ ቀንድ ልዩ ወኪል አይነት ስልጣኖች እንዲወገዱ ይደረጋል። ሁለተኛው በቀጠናው የሚገኙትን ወታደሮቿን መቀነስ ነው። ይህም በተለይ ሶማሊያን የሚመለከት ነው። የአሜሪካ ወታደሮች ባለፉት ጥቂት ዓመታት በስልጠናና ቅኝት ሲሳተፉ ነበር።
ብራይደን ሶስተኛው ተጽዕኖ ምን ሊሆን እንደሚችል መገመቱ ከባድ ሊሆን እንደሚችል ተናግረዋል።
The third, which is much harder to predict, depends upon how Trump engages with the Middle East and the Gulf states.
ትራምፕ ከመካከለኛው ምስራቅና ባህረ ሰላጤው ሀገራት ጋር እንደሚኖራቸው ግንኙነት ይወሰናል። ምክንያቱም እነዚህ ሀገራት በሱዳን፣ በሶማሊያ እንዲሁም በኢትዮጵያም ጭምር ባሉ ግጭቶችና በአፍሪካ ቀንድ ውስጥ ሚና አላቸው። እናም አሜሪካም ሆነች ትራምፕ በመካከለኛው ምስራቅ ያሉ ተፎካካሪ ፍላጎቶችን ለማስታረቅ መከረችም ሆነ ከአቡዳቢ ወይም ከሪያድ ጋር የበለጠ ወገነች እነዚህ ሮች ሱዳን ኢትዮጵያና ሶማሊያን በተመለከተ ያለውን አሰላለፍ ሊመለከቱ ይችላል።
ዶክተር ኤድጋር ጊትዋ በኬንያ ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነት ዲፕሎማሲና የደህንነት ተንታኝ ናቸው። እሳቸውም እንዲሁ ትራምፕ ከአፍሪካ ሀገራት ጋር ንቁ ግንኙነት ሊያደርጉ ወይም የባይደን ፖሊሲዎችን ሊሽሩ እንደሚችሉ ጠቁመዋል።
I strongly suspect and I pray he does not do He might start releasing executive orders that will resign, for example.
እንዳደረጉት ጸልያለሁ። ግን እንደሚመስለኝ ኬንያ የኔቶ አጋር መሆኗን የሚሰርዝ ትዕዛዝ ያስተላልፋሉ። በተጨማሪም ሌሎች ውሳኔዎችን ይሽራሉ። ለሄይቲ የሚሰጠውን ድጋፍ ሊቀንሱ ይችላሉ። ለሀገሪቱ ቃል ከተገባው 300 ሚሊዮን ዶላር ውስጥ ምን ያህሉ እንደተሰጠ አላውቅም። ነገር ግን ሊቀነስ ይችላል። የኔ ችግር አይደለም ብለው ሊቀንሱ ይችላሉ። የማለት ኬንያውያኑ ከሄይቲ ይወጣሉ ማለት ነው።
ጊትዋ ትራምፕን የሚያዩት እንደ አንድ ንግድ ሰው ነው። ለአሜሪካ የሚያስገኘውን ትርፍ ካላዩ ግንኙነቱን ያቋርጣሉ ብለው እንደሚሰጉ ይናገራሉ።
If we cannot get that dividend or that direct benefit for the Americans, Trump is not going to be willing to invest in it.
አሜሪካውያንን የሚጠቅም ካልሆነ ትራምፕ መዋለ ንዋይ ለመመደብ ፍቃደኛ አይሆኑም። የነጋዴ አስተሳሰባቸውን ይዘው ይመጣሉ። የሰብአዊ መብት ጉዳይ አያሳስባቸውም። ለአሜሪካ ምን ይጠቅማል ብለው ነው የሚያስቡት። እናም አፍሪካን በተመለከተ በርካታ ነገሮች ሊቀየሩ ይችላሉ። አንዳንዶቹ ነገሮች ሳይቀየሩ ሊቆዩ ይችላሉ። ነገር ግን እንደሚታየኝ ባይደን የጀመሯቸውን ስራዎች በትዕዛዝ ሊያስቆሙ ይችላሉ።
ብራይደን የአሜሪካ ጦር በሶማሊያ ያለው ተሳትፎ ይቀንሳል ብለው እንደሚጠብቁም ተናግረዋል። እንደ አውሮፓ አቆጣጠር በታህሳስ 2020 በፕሬዝዳንትነት ዘመናቸው ባለፉት ጥቂት ሳምንታት ውስጥ ትራምፕ የአሜሪካን ጦር ከሶማሊያ አስወጥተዋል። የአሜሪካ ጦር ለሶማሊያ ጦር ኃይሎች ስልጣና ሲሰጥ ቆይቷል።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት የማክሰኞ ምሽት ጥቅምት 27 2017 ዓ.ም የዩናይትድ ስቴትስ ምርጫን የተመለከተ ልዩ ዘገባዎች ያሉበትን መሰናዷችን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በቪያም ሀሪክ የፌስቡክ ገጽ ላይና ድረገጽ እንዲሁም ደግሞ በመደበኛው ሳተላይት ላይ እንድትከታተሉ እንጋብዛለን። በኢትዮጵያን ሰዓት አቆጣጠር እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትዘልቁ የምጋብዛችሁ የደንገረሞ ነኝ። ወደ ቀጣይ ዘገባዎች እንሻገር። የዋሽንግተን ዲሲና አካባቢው መራጮች ስለምርጫው ውጤት ምን ይላሉ? አስከትለን እናልፈው ወደዛው ነው።
ስሜ ሄርሜላ መስፍን ነው እና ሪፐብሊካን ፓርቲን ደግፈን የቆምኩኝ መሃል ላይ እንግዲህ የተሰማኝ ብዙ ከሁላችንም የሚያስፈራ ወይም በጣም የተቃረበ በሁለቱም ሳይድ የምንለው ምርጫ ነበረ። ብዙ ከሁላችንም የሚያስፈራ ወይም በጣም የተቃረበ በሁለቱም ሳይድ የምንለው ምርጫ ነበረ። እስከ መጨረሻ ደቂቃ ድረስ ሁለቱም እየተገፋፋ ይሄደ ነበረ። ፔንሲልቬኒያን ሲያሸንፍ እንግዲህ ትልቅ ዊን እንደሚሆን ነው ሰውም ወዲያውኑ የተረዳው። ከዛም ደግሞ ወደ 277 የሚያስገባውን ፖይንት ፋይናል ያስገባ። እንግዲህ ሁላችንም ብዙ ኢትዮጵያን አሜሪካን ኮሚኒቲስ ያለነው ኮንሰርቫቲቭ ማይንድሴት አለን። ትራምፕም ብለን ላለው ጉዳይም ላይ ራሊ ወተን ረድተን ነበር ብዙ ወደ ፓርቲ ሶ አይ ቲንክ የኢትዮጵያውያን ድምጽ ምን ያክል ኢፌክት እንዳለው ተመልክተናል። ፖዚቲቭ ስራ ሰራን ብዬ ያዘ ኮሚኒቲ ኮንትሪቢዩት አደረግን በሚል እንግዲህ ጥሩ ተሰምቶኛል ብዬ አስባለሁ።
ሃይሉ ዳማ አናንዴል ቨርጂኒያ ዲሞክራቲክ ፓርቲ ደጋፊ። ፕሬዚደንት ትራምፕ ማሸነፋቸው በበኩሌ ያው ትንሽ የመሸነፍ ስሜት ቢኖርብኝም በአጠቃላይ የህዝብ ድምጽ እስከመሆን እንደመሆኑ መጠን የአሜሪካ ህዝብ ፍላጎት ስለሆነ ያንን በጸጋ ተቀብዬ ቀጥሎ ሁለት አመት በሚደረጉት ምርጫዎች ላይ ፕሬዚደንት ትራምፕ ይዞ የሚመጡትን እቅድ በምን አይነት መንገድ ተከላክሎም ሆነ ፋይት በማድረግ ለሚቀጥለው ሁለት የሚድተርም ምርጫ መዘጋጀት ነው የሚል እምነት አለ።
ስሜ ኤፍሬም ክዳሼ ትባላለሁ። ነዋሪነቴ ለዋሽንግተን ዲሲ አጠገብ የሆነው ሲልቨር ስፕሪንግ ሜሪላንድ ነው። በዘንድሮ ምርጫ እኔ ኢንዲፔንደንት በሚለው ወይም ደግሞ ገለልተኛ ዴሞክራትም ሪፐብሊካንም ያልሆነ ማለት ነው በእንደዛ ተመዝግቤ የመረጥኩት ለፕሬዝዳንትነት ፕሬዝዳንት ትራምፕን መርጫለሁ። ለዩናይትድ ስቴትስ ሴኔት ደግሞ አንጀላ ኦልሶ ብሮክ የምትባለዋን ዴሞክራት ነች እሷን መርጫለሁ። ጄሚ ራስኪንስ የሚባል ደግሞ ለፓርላማ ሌላ ዴሞክራት መርጫለሁ ማለት ነው። ሁለት ዴሞክራትና ግን ለፕሬዝዳንታዊ ምርጫው ግን ዶናልድ ትራምፕን መርጫለሁ። ምክንያቱም ኢኮኖሚውን ዶናልድ ትራምፕ ያሻሽሉታል በሚል በተለይ ኢንፍሌሽን እዚህ ሀገር ባይደን ከመጣ ጀምሮ በጣም የኑሮ ውድነቱ እየጨመረ ነው። አንዱ ፕሮሚስ ካደረጉት ውስጥ ፕሬዝዳንት ትራምፕ ኢኮኖሚውን አሻሽላለሁ ኢንፍሌሽኑን አወርዳለሁ ነው። ሌላው ደሞ በአለም ላይ ሰላም አሁን ለምሳሌ የዩክሬንን ጦርነት መጀመሪያ ኦፊስ ገባ አስቆማለሁ ስላሉ ዴሞክራቶች ያለፈው 4 አመት አለም ላይ ጦርነት ብቻ ስላደረጉ ትራምፕ ሰላም አይመጣሉ ብዬ አስባለሁ። ትራምፕ ፕሬዝዳንት የነበሩ ጊዜ ዛሬ 4 አመት አለም ላይ ብዙ ጦርነቶች አልነበሩ እና ብዙ ምኞቴ ሰላም ነው። አገሬን ደሞ በተመለከተ ዴሞክራቲክ ፓርቲዎቹ በጣም ጣልቃ ይገባሉ ኢትዮጵያ ውስጥ የስፔሻል ካውንስል ምናምን ያሉ የሚያደርጓቸው ጣልቃ ገብነት ሆፕፉሊ አሁን ዶናልድ ትራምፕ ሲመጡ በተወሰነ ደረጃ ቀንሳል ብዬ አስባለሁ። ምንም ቢሆን አገር ውስጥ ያለው ሁኔታ አሁን ያለው ሁኔታ ብዙም ባይስማማኝም ዶናልድ ትራምፕ ዓለም ላይ ሰላም ያመጣሉ ብዬ አስባለሁ።
ስዩም ዘነበ ባላለሁ። እርግጥ እኔ ዴሞክራቲክ ቫሊዩስ ነው መደግፈው። ብዙ ሶሻል እንትኑ የዴሞክራቲክ ፓርቲው ለዚህ ለኛ በተለይ ለፎሬነርስ ድሜትን ከፍላለ ለማይኖሪቲ ብዙ ጠቃሚ ፕላኖች እና ፕሮግራሞች አሉት። እኔ በጣም በጣም አዝኛለሁ። ምክንያቱም በጣም ችሎታዋም ሆነ ትምህርቷም ሆነ ሀቀኛነቷም ሆነ እድሜ ልኳን እየሰራች ብዙ ውጤት ያስገኘች ሴት ነች። ያልተመረጠችው ጥቁር በመሆኗ ነው ወይንም ከውጭ ሀገር የመጣች በመሆኗ ነው። እና ይሄ ሀገር እኔ በኔ አስተያየት በጣም ዘረኛነት ገና ያለቀቀውና ወደ ኋላ ሄዶ የዘረኛነት እንዲጠነክርለት የሚፈልግ ሀገር ይመስለኛልና ኢቭን ጥቁሮች እኮ አሁን እሱ ጥቁሮችም ድምጽ አግኝቷል ላቲኖችም አግኝቷል ከድሮ የተሻለ ዘረኝነት ያለባቸውና በውጭ ሀገር ሰው በመሆኑ የጣሏት ይመስለኛል። ለሷ ምንም አትሆንም ፐርሰናሊ ግን ያሳዝናል።
አይ ቲንክ ብዙ ሰውን ከቤቱ ጀምሮ አንኳኳ እሾችን ይዞ ስለቀረበ ከቤቱ ነው የሚጀምረው። ግሮሰሪ ኮስት ከ20% በላይ ኢንክሪስ አድርጎ ነበረ በባይደን አድሚኒስትሬሽን። ብዙ ሰው ዴይ ቱ ዴይ ህይወቱን ተመልክቶ ይመስለኛል ለራሱም ለሀገሩም ለወገኑም የሚጠቅምን ቾይስ ሰራ ብዬ ማስበው። እንደግዛር ፍቃድ አይ ውድ ሆፕ ዛት ብዙ አብረን ከዚህም በኋላ ዲቫይድ ሆነውን ሀገርም እዚሁ በመርጫውም ምክንያት ወደ ሁለት ተሰንጥቀናልና ጂኦፖለቲክስ ለምንመለከተው ሌላም ዓለም ለሚፈጠረው ነገር እንዳይፈጠር ሆፕፉሊ እሱም ዳውት የሚያደርጉትን ሰዎች ጥርጥር ያላቸው ሰለሱ ያሉ ሰዎችን ከነሱም ጋር የተስማማ ነገርን እየሰራ ሀገሪቷን ወደ አንድነት ያመጣል በሚል ከዛም ደግሞ ሁሉም እንደየቫልዩ እንደየሃይማኖቱ ቫልዩ ተከብሮለት የልጁ መብት ተከብሮለት ሚኖርበት ቤት ይከፍታል በያስባለው ሰው እንግዲህ ሰው ተስፋ እዚህ ጋር ነው ብዬ ተጠብቃለሁ።
አሁን ለዚህ ለማሸነፋቸው አንድ ትልቁ ምክንያት ሆኖ ያለው ኢኮኖሚ በተለይ ኢንፍሌሽን ጉዳይ ነው። እንግዲህ እዛ ላይ ምን አርገው ይሄንን ኢንፍሌሽን የወጣውን ዋጋ ማውረድ እንደሚችሉና እንደገና ኢኮኖሚውን በደንብ አርጎ መቆጣጠር ይችሉ እንደሆነ እምናየው ነው። የሚቀጥል አራት አመት ሳቸው የተናገሩትን ሰብተናል። በተለይ ዲሞክራሲን በሚመለከት ጸረ አሜሪካን ነው ብለው የሚገምቷቸውን በተለይ ብዙ ጸረ አሜሪካን አለ ብለው የሚያምኑ ሰዎች ሰው ናቸው በዛ including military እና national guardን ተጠቅሜ ተቆጣጣሪ እስር ቤትን ማስፈላጊ ከሆነ ለካለህ ምል ሰው ስለነበሩ እመጣው አራት አመት ይሄንን ሐሳባቸውን ስራ ላይ የሚያወሉ ከሆነ ዲሞክራሲ አደጋ ላይ ነው የሚል እምነት አለ።
ያው እንግዲህ መረጥኩት ብዙ ጊዜ አሚን እንዳልኩት ሰላም ያመጣል በሚል አሜሪካን ሀገር ደግሞ ኢኮኖሚውን ያሻሽላል በሚል የአሜሪካ ኢኮኖሚ እንግዲህ የሚቀጥሉት አራት አመታት የኑሮ ውድነቱን አሁን ኢንፍሌሽን በ13% ጨምሯል ይባል ነበር ያኔ የኤሌክሽኑ ጊዜ። ሁሉ ጊዜ የተዳከመ ኢኮኖሚ ይዘህ እንደገና ለመመረጥ አሜሪካን ሀገር በጣም ከባድ ነውና የባይደን አድሚኒስትሬሽን አብዛኛው ሰው እኔ እንዳየሁት ከሆነ ኢንፍሌሽን በተለይ በኑሮ ውድነት መጨመር የተነሳ በጣም ብዙ ሰው ቅሬታ ነበረው። ለዚህ ነው ደግሞ በየቦታው ባለፈው ምርጫ የተሸነፈባቸው ቦታዎች ሁሉ መልሰው የመረጡት ትራምፕን። ወደፊት ተስፋ ታስሮ በአንዳንድ ለምሳሌ በኢሚግሬሽን ባለው እንትን ብዙ ምን ባልስማማው ያው እዚያ ጋር ስንኖር እንግዲህ የምንመርጠው ሁሉን ነገር ዙሪያውን አይተን ስለሆነ ትልቁ ነገር ኢኮኖሚ ነው። እና ወደፊት የሚቀጥለው አራት አመት ተስፋ ይኖራል። በተለይ ደግሞ ዓለም ላይ የመጀመሪያ የዩክሬን እና የራሽያን ጦርነት ደግሞ አቁሞ ሰላም ይመጣል ብዬ እመኛለሁ።
ብዙ ለውጥ የሚመጣ ይመስለኛል። እኔ አሁን በጡረታ ላይ ነው ያለሁት። በጡረታም ማገኘው ጥቅም አለ። እነዛ ሁሉ በጣም በጣም ይበላሹና እንደው መንገድ ላይ ሊጥረንም ይችላል። ወደፊት ልጆቻችንም ጥቁሮች በመሆናቸው የሚደርስባቸው ችግር ሊኖር ይችላል። ዘረኝነት በጣም የሚስፋፋ ይመስለኛልና እንደው ተጠናቀን ሀገራችን ሰላም ሆኖ ወደ ኢትዮጵያ ፍልሄድ ጥሩ ይመስለኛል።
Yeah.
የተከታተላችሁት በትላንትናው ምሽት ያነጋገርናቸው አስተያየት ሰጪዎች አሁን ላይ ያላቸው ስሜት ምን እንደሚመስል ተከታተን ያደረስናችሁን ዘገባ ነበረ። አሁን ደግሞ የምናልፈው ኢትዮ አሜሪካውያን እስካሁን ይፋ በተደረጉ ውጤቶች ላይ ምን አይነት አስተያየት አላቸው የሚለውን ሀብታም ስዩም የተለያዩ ሰዎችን አነጋግሮ ያሰናዳው ዘገባ ነው። ደዛውን ሻገር።
በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዶናልድ ትራምፕ ተፎካካሪያቸው ካማላ ሃሪስን ስለማሸነፋቸው የሚገልጹ ዜናዎች ካስደሰቷቸው ትውልደ ኢትዮጵያውያን መካከል አንዱ በዊስካንሰን ግዛት በምትገኘው ማዲሰን ከተማ ነዋሪ የሆኑት ፍቃዱ ጋሻው ናቸው። ፍቃዱ ዩናይትድ ስቴትስን እየፈተኑ ከሚገኙ መጣና ሀብታዊ ተግዳሮቶች ትራምፕ ሊታደጓት ይችላሉ የሚል ተስፋ አላቸው።
ኢኮኖሚው ነው ያው ላስት 4 ይር እንደምታውቀው ነው እንግዲህ ኑሮ ውድነቱ ከፓንደሚኩ በፊት የነበረውና አሁን በጣም ልዩነት አለው። በብዙ ነገር እንዲስተካከል በምፈልገው እሱ ያስተካክለዋል ብዬ ያሰብኩት ኢኮኖሚውን ነው። ያው ቢዝነስማን ስለሆነ ሀገሪቷን እንደ ቢዝነስ ረና ያረጋታል ብዬ አስባለሁ። የውጭ ጉዳይ ፖሊሲው፣ አገር ውስጥ የሚያደርገው ኢኮኖሚው ብዙ ነገር ተስማምቶኛል። በሱ ስልጣን ዘመን ያደረጋቸው ነገሮች እኔ ቅሬታ የለኝም። በተለይ ደግሞ አሁን ከአሁኑ ጋር ስታስተያዩ ላስት ፎር ይር ካሳለፍነው ጋር ስታስተያዩ በብዙ ነገር የእሱ ፕሬዚደንሲ ይሻል ነበረ።
በሌላኛው የዩናይትድ ስቴትስ ጫፍ ሜሪላንድ ግዛት ውስጥ የሚኖሩት ሜሮን ተሾመ በበኩላቸው የትራምፕ ድል ደስ እንዳሰኛቸው ገልጸው ዲሞክራቲክ ፓርቲው በሚያራምዳቸው ፖሊሲዎች ምክንያት ድጋፋቸውን ለሪፐብሊካኑ እንደሰጡ ያወሳሉ።
በመመረጡ በጣም ነው ደስ ያለኝ። ምክንያቴ ደግሞ እኔ ሙሉ ዴሞክራቶች በሚያምኑበት ቅጥ ያጣ ዴሞክራሲ ብለው እነሱ ዲሞክራሲ ብለው ስም ሰጥተው አይዲዮሎጂያቸው የማይመቹኝ ነገሮች አሉ። ስፔሻሊ እንደዚህ ሆሞሴክሹዋሊቲ እና አቦርሽን። ሶ በዛ ምክንያት የዴሞክራት አይደለሁም እና በትላንትናው ሪዛልት በጣም ነው ደስ ያለኝ። ትራምፕ ትላንት ስለተመረጠ እግዚአብሔር ለአሜሪካ ሌላ እድል እንደሰጣት ነው የማስበው እና በጣም ደስ ብሎኛል። በጣም እግዚአብሔርን አመሰግናለሁ።
የትራምፕ ማሸነፍ ቅሬታን ከፈጠረባቸው መካከል ፕሮፌሰር ጌታቸው መታፈሪያ አንዱ ናቸው። በሜሪላንድ ግዛት ውስጥ በሚገኝ ዩኒቨርሲቲ ውስጥ መምህር የሆኑት ፕሮፌሰር ጌታቸው ካማላ ሃሪስ በምርጫ ቅስቀሳቸው ወቅት ያጎሏቸው መልካም ስሜቶችን ከትራምፕ ጋር በማነጻጸር ይገልጻሉ።
ሃሪስ ተስፋ ነበር የምትናገረው። ህዝባችን መከፋፈል የለበትም፣ ሁሉንም አንድ ላይ ማምጣት አለብን፣ እንሻገረዋለን የሚል ነገር ነበረ። የእሷ ተስፋ ሰጪ ነበረ። የእሱ ግን ጨለምተኝነት ነበረ። የውጭ ሰዎች መጥተው ይወሩሃል፣ ኢኮኖሚው እየወደቀ ነው እያለ ያሰጋቸው ነበረ ሰውን። እና የስጋት የመናደድን ሁኔታ ነበረ የሚጭረው።
በዘንድሮው ውድድር ላይ ትራምፕ የማሸነፋቸውን አንድምታ ኢትዮጵያና ኢትዮጵያውያንን ከሚመለከቱ ፖሊሲዎች አንጻር ተመልክተው አስተያየት የሰጡን ደግሞ የዊስካንሰን ሚልዋኪ ነዋሪው ዶክተር አሰፋ ዳምጤ ናቸው። ከኢትዮጵያ ማህበረሰብ ጋር በተሳሰሩ ተግባራትና ዘመቻዎች ይበልጡ ነው የሚታወቁት ዶክተር አሰፋ የዶናልድ ትራምፕን ድል መንታ ገጾች እንዲህ ይቃኛሉ።
ዶናልድ ትራምፕ መመረጡ በአንድ በኩል ጥሩ ነው፣ በሌላ በኩል ደግሞ በተለይም ሶስተኛ ዓለም ሀገሮችን በሚመለከት ብዙ ነገሮችን ሊያከብድባቸው ይችላል። በኢትዮጵያ ላይ ሞስት ፕሮባብሊ አብይ ላይ ግፊት ሊያመጣበት ይችላል ብለን ስለምናስብ በዛ በኩል እደግፈዋለሁ። ምክንያቱም የኢትዮጵያ መንግስት በአሁኑ ጊዜ ከህግ ውጭ በሆነ አሰራር እየሰራ የብዙ ሰው ህይወትን እያሰቃየ ነው። ያ ሊሚቴሽን መኖር ነበረበት። ሞስት ፕሮባብሊ አንዳንድ የሊብራል አጀንዳዎችን ወደኋላ ሊጎትተው ይችላል። በዛ ደግሞ እንቃወመዋል።
ዩናይትድ ስቴትስ ውስጥ ዘለግ ላለ ጊዜ የኖሩት ፔንስልቬኒያው ዮም ፍስሐ በበኩላቸው ዘንድሮ ላይ ትውልደ ኢትዮጵያውያንን የሚደግፍና ኢትዮጵያ ውስጥ ሰላምን ለማምጣት የሚጥሩ ተወዳዳሪዎችን መርጫለሁ ይላሉ። ዶናልድ ትራምፕ ቀጣይ የአሜሪካ ፕሬዚደንት ነው መምረጣቸው የሚቀሰቅሷቸውን ስጋቶችና መልካም አጋጣሚዎች አጋርተውኛል።
በኢሚግሬሽን ምክንያት የዚህ ሀገር የሚኖሩትን ትውልዳቸው ከሌላ ሀገር ሆነው ናቹራላይዝ የሆኑትን እነሱን ይጎዳል፣ መብታቸውን ይቀንሳል። የሚመጡትን ደግሞ ከውጭ የሚመጡትን ስደተኞች ቁጥራቸው ይቀንሳል፣ እዚህም ያሉትን ደግሞ ፈቃድ እንዳያገኙ ይከለክላል የሚል ፍርሃትና ስጋት አለ። ሁለተኛ ግን በባይደን አድሚኒስትሬሽን በተለይ በፎረን ፖሊሲ በኩል ያለው በጣም ብዙ ሀገሮችን፣ ብዙ ወገኖችን፣ ብዙ ንጹሐንን እንዲጎዱ አድርጓል። በተለይ በኢትዮጵያ፣ በዩክሬን፣ በመካከለኛው ምስራቅ ብዙ ንጹሐን ናቸው ህይወታቸውን ያጡት። በዚህ በኩል ኢንኤፌክቲቭ ነው፣ ምንም ስራውን በደንብ ለመስራትም ይህን ነገር ለማቆም አልቻለም። በደንብም እንኳን ተቃውሞም አላሳየም። ስለዚህ ይሄ ድክመት ነው፣ ፎረን ፖሊሲ ድክመቱ በዛ ጉዳይ ላይ እኔ በእውነቱ ምናልባት ዶናልድ ትራምፕ አድሚኒስትሬሽን ምን እንደሚያደርግ አናውቅም። ግን በዶናልድ ትራምፕ ጊዜ ጦርነት አልነበረም፣ በመላው ዓለም እንደዚህ አይነት ጦርነት አልነበረም እና ምናልባት ያረጋጋው ይሆናል፣ ጦርነት ይቆም ይሆናል፣ ሀገራችንም ደግሞ ሰብአዊ መብት እንዲከበር ንጹሐን እንዳይገደሉ ያደርጋል ብዬ እገምታለሁ።
የምርጫው ውጤት ምንም ይሁን ምን ሰላማዊው ሂደት ዘመነኛው አካሄድ ለትውልድ ሀገራቸው የሚዳረስ ዘንድ መልካም ምኞታቸውን ከቸሩት መካከል አንዱ ደግሞ የሚልዋኪው ደረጀ መኮንን ናቸው።
እኔ ቅሬታ አልተሰማኝም፣ ደስተኛ ነኝ። በምርጫው የዊስካንስን አንዱ ስዊንግ ስቴት ከሚባል አንዱ ስቴት ነበረ። ሞር ዲሞክራቲክ የሆነ እንትን ይመርጣል የሚል ግምት ነበረኝ፣ ግን ያው ሪፐብሊካን ነው የመረጠው። እኔ አም ሀፒ ምርጫው በሪዛልቱ አይ ሪስፔክት ዘ ሪዛልት። ትልቁ ነገር ግን ያስደሰተኝ ለቤተሰቤም ለሁሉም ልጆቼን ወስጄ ከባለቤቴ ጋር ሄጄ በመርጥበት ጊዜ ያሳየሁት ለልጆቼ ይኸው በእኛ ሀገር ያላገኘነውን በእኛ እድሜ በሀገራችን ይህንን እድል አግኝተን መርጠን ማታውኑ ውጤት ከማናይበት ቦታ መርጠን ይህንን ፍሪደም አግኝተን ይህንን ነጻነት አግኝተን በምርጫችን እያንዳንዳችን ምርጫ ቫሊዩ አግኝታ መርጠን መምጣታችን የበለጠ ደስታ ተሰምቶኛል። ምርጫ ይህ ቫሊዩ አግኝቶ ለልጆችም ይህንን ነው እንግዲህ የምንመኘው። አገራችንም እንደ ህዝቡ ከዚህ ተሄዶ እንኳ ተመርጦ እዛ ቢሰራ ይህንን ለህዝቡ ቢመኝለት ብዬ ሁሌ የማስበው ነገር ነው። ልጆች ትናንትና የሚያሳየዋቸው እና ከአሸናፊ ከተሸናፊ ከሚለው የበለጠ የሞር የነጻነትን መርጦ ውጤቱ የመረጥነው ሰው ውጤት ማየት መቻላችን ነው እና በዚህ የበለጠ እንደውም ደስተኛ በሱ።
የ78 ዓመቱ ዶናልድ ትራምፕ ከአውሮፓውያኑ ጥር ወር ጀምሮ ሀገሪቱን ለማስተዳደር ኃላፊነቱን ዳግም ይረክባሉ። ድል የማድረጋቸው ዜና ከታወጀ በኋላ ባሰሙት ንግግራቸው ጠንካራ፣ ደህንነቷ የተጠበቀና የበለጸገች አሜሪካን ለመገንባት እንደሚሰሩ አስታውቀዋል። ቃል የገቡት መፈጸም አለመፈጸሙን ለማረጋገጥ ለደጋፊዎቻቸውም ሆነ ነቃፊዎቻቸው ቀጣዮቹ 4 ዓመታት መልስ ይሰጣሉ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አስከትለን ደግሞ የምናልፈው የዴሞክራትና የሪፐብሊካን ፓርቲ ደጋፊዎች አስተያየትና ስሜት ምን እንደሚመስል ወደሚቃኝ ዘገባ ነው። ስመኝሽ ቆየ ታቀርበዋለች።
የሪፐብሊካኑ ፕሬዝዳንታዊ እጩና የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዘንድሮ የአሜሪካ ምርጫ ከፍተኛ ፉክክር ከተደረገባቸውና አጠቃላይ ውጤቱን ሊወስኑ እንደሚችሉ ይጠበቁ ከነበሩ 7 ግዛቶች ውስጥ ሰሜን ካሮላይናን፣ ጆርጂያን እና ፔንሲልቬኒያን ድል ማድረጋቸው የተረጋገጠው ድምጽ መሰጠት ካቆመ በኋላ ባሉት ጥቂት ሰዓታት ውስጥ ነው። በእነዚህና በሌሎች ግዛቶች ውጤት የበላይነት ይዘው ሲመሩ ያመሹት ትራምፕ በአሶሲየትድ ፕሬስ ትንበያ መሰረት በአጠቃላይ ማግኘት ከሚጠበቅባቸው 270 በላይ የ277 መራጮችን ድምጽ በማግኘት በሰፊ ልዩነት ነው ተፎካካሪያቸውን የዲሞክራት ፕሬዝዳንታዊ እጩና ምክትል ፕሬዝዳንት ካማላ ሃሪስን ያሸነፉት። ይህ ውጤት በደጋፊዎቻቸው ዘንድ የሚጠበቅ የነበረ ቢሆንም ለሃሪስ ደጋፊዎች ግን አስደንጋጭ ነበር። ዩናይትድ ስቴትስ በሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ዶናልድ ትራምፕ ያልተጠበቀ ሲሉ የገለጹትን ድል እንዴት ሊያገኙ እንደቻሉ ያስረዳሉ።
ሃሪስ ካምላ ሃሪስ ትልልቆቹ ነገሮች ነበር የምትናገረው። ህዝቡ ግን በብዛት ሰራተኛው ክፍል ለምሳሌ ስፓኒሾቹ እየተሰደባቸውም ለሱ መረጡት፣ ወደ 45% ለሱ መረጡት። ምክንያቱም የነሱ ዋናው ዓላማ የዚህ የውጭ ሀገር ፖሊሲ ትልቅ ነገሮቹ ሳይሆን የዕለት ዕለት የዳቦ ጥያቄ ነው። አሁን በግሮሰሪስ እንትን ሱቅ ሲኬድ ዳቦ ዋጋ ንሯል፣ የቤት ኪራይ ዋጋ ንሯል፣ ያውም አይገኝም፣ ቤቶች አይገኙም። እና ያ ነው እንግዲህ የቀን ተቀን ኑሮው በዛ ላይ ስለሚያተኩሩ ያንን ነው የሚያዩት። ያንን ነው እንግዲህ አሁን እሱ ብዙዎቹ ሰዎች እንዲመርጡት በተለይ ሰራተኛው ክፍል እንዲመርጠው ያደረገው።
የትራምፕ ማሸነፍ የሪፐብሊካን ፓርቲ ደጋፊና የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሩቅ ለሆነችው ቤቲ ታፈሰ ግን የሚያስገርም አልነበረም። ለዚህ ድል ያበቋቸው ደግሞ ታማኝ ደጋፊዎቻቸውና ደካማ የነበረው የባይደንና የሃሪስ አስተዳደር ነው ትላለች።
ውስጥ ያለ በጣም እሱን የሚከተሉ ሰዎችና ወደ ሌላ ሪፐብሊካን ፓርቲው እንግዲህ ወደ ሁለት ተከፍሏል። የዶናልድ ትራምፕ ሪፐብሊካን ፓርቲ በጣም ከድሮ ከጥንታዊ ሪፐብሊካን ፓርቲ የተለየ ነው እና በዛ በኩል የሚገርም ነበረ። አዲስ አይነት አስተያየት፣ አዲስ አይነት አነጋገር፣ ስርዓቱ ራሱ በፖለቲካል ስርዓቱ ራሱ በጣም የተለየ እና አዲስ ስለነበር የሚገርም ነበረ። ከዛም አልፎ ግን የጆ ባይደን ፕሬዚደንሲ በጣም ደካማና በህዝቡ በጣም ያልተደገፈ የሆነው ምክንያት ኢኮኖሚው በጣም ተጎድቶ ነበር እዚህ ሀገር። ዓለም ዙሪያ ደግሞ አሜሪካ የገባችበት በውጭ ጉዳይ ድርጊቶች እንዳለ በጣም ተቃውሞ የበዛበት እንደሆነ አይደል ሁሉም ሰው ያውቃል። ይሄንን በእስራኤልና በፓለስታይን ወይም የጋዛ ያለው ጦርነት አፍሪካ ሀገሮች እንዳለ በብዙ ጉዳይ ላይ እየተወቀሱ በነበረበት ሚድል ኢስት ላይ የተፈጸመው ራሽያና ዩክሬን ይሄ ሁሉ ነገር አንፖፑላር አርጎታል ጆ ባይደንን ማለት ነው።
ትራምፕ በምርጫ ቅስቀሳቸው ወቅት ቢመረጡ በኢኮኖሚ፣ በትምህርት፣ በስደትና ዓለም አቀፍ ግንኙነቶች ዙሪያ በርካታ ለውጦችን እንደሚያመጡ ቃል ገብተዋል። የነዚህ ለውጦች ተፈጻሚነትና ሊኖራቸው የሚችለው ተጽዕኖም በርካታ ክርክሮች አስነስተዋል። ፕሮፌሰር ጌታቸው እነዚህ ለውጦች የሲቪሎችን መብት እንደሚያፈኑና ፕሬዝዳንታዊ ስልጣንን እንደሚያሰፉ በመግለጽ ስጋታቸውን ያጋራሉ።
በመጀመሪያው ቀን መስሪያ ቤት እንደገባው ዋይት ሃውስ እንደገባው እነዚህ የሚጠሉኝ ጣላቶችን ጋዜጠኞቹን ተቃዋሚዎቹን እነሱ ላይ ነው ማሳስራቸው ይል ነበር። በዛ ላይ ደግሞ ይሄ ፕሮጀክት 25 የሚባል እኔ የለውበትም ይላል። ግን የሱሶይ ናቸው ጻፉት። ለምሳሌ አንዳንድ አስጊ ነገሮች ትምህርት ሚኒስቴር እዘጋለው ይላል። በውጭ ጉዳይ እንደዚሁ ደግሞ አስፈሪ ነገሮች ይሰራለው ይላልና ያንን የተናገረውን አስፈሪ የሆኑትን ስራ ላይ የሚያውል ጣላቶቹን ያባረ እንትን የሚያሳስር ያ ነገር ይኖራል ብዬ አምናለሁ። በዛ ላይ ደግሞ እፎይታም ያገኛል። ምክንያቱም በወንጀል የሚፈለግ ሰው ነው ይህ ሰውዬ። ከዋይት ሃውስ ከገባ በኋላ ያ ሁሉ አለቀለት። በወንጀል አይፈለግም።
በዚህ ዙሪያ የተለየ አመለካከት ያላት ቤቲ በተለይ በትምህርትና ጾታዊ ትምህርትን በተመለከተ የባይደን አስተዳደር የማህበረሰቡን አብሮነት የሸረሸሩ ፖሊሲዎች ያለቻቸውን ትራምፕ እንደሚቀለብሱ ትጠብቃለች። ነገር ግን ሌላም ተስፋ የምታረገው ነገር አላት።
ተስፋዬን ልንገርሽ የማልፈልገውም ነገሮች ደግሞ አሉ። አንድ ነገር አሁን ዶናልድ ትራምፕን ወይም ሪፐብሊካኖቹን በጠቅላላ ሰፖርት የተደረጉት ምክንያት ኦልሬዲ ተናግሬያለሁ። ግን እቺን ሀገር እና የህዝቡን መከፋፈል በስድብ ወይም ዩ ኖው በዚህ ሳይድ ያሉትን አሜሪካኖች እንደዚህ አልደግፍም አይነት እንደዚህ አይነት ላይ የመግፋት አይነት ንግግር በካምፔን ውስጥ አይተናል በሁለቱም ሳይድ። ይሄን ነገር ቢቆምና አገሪቷን አንድ ለማድረግ እና ሰውን ለማስማማት በሞር ፖዚቲቭ የሆነ ዩናይት የሚያደርግ እንትን መልእክቶች ቢጀምር ለአገሪቷም ለውጭም ለሁሉም ነገር የሚጠቅም ይመስለኛል።
ትራምፕ በመጪው ጥር ወር ላይ ቃለ መሐላ ፈጽመው ስልጣን ሲረከቡ አስቸጋሪና ፈታኝ ሁኔታዎችም ሊገጥሟቸው እንደሚችሉ ምሁራን ይስማሙበታል። ከነዚህ አንዱ የውጭ ጉዳዮችን የተመለከቱ ችግሮች ሲሆኑ በተለይ በዩክሬንና ሩሲያ እንዲሁም በመካከለኛው ምስራቅ የሚካሄዱ ጦርነቶች አጀንዳ እንደሚሆኑ ይጠብቃሉ።
በጣም አክራሪ የሆነ አቅጣጫ የሚከተለው ለምሳሌ ፑቲን ይደግፋል። ፑቲን ዩክሬን መውረር ይደግፋል። እንዲያውም ባይደን አላስፈላጊ የሆነ ገንዘብ ለዩክሬን እየሰጠ ነው፣ ያ መሆን የለበትም ይላል። ሁለተኛው ደግሞ በእስራኤልና በሐማስ በህዝቡላ መካከል ያለውን ጦርነት መጀመሪያ ላይ አሁን ይመስለኛል ፕሬዚደንት ፕራይም ሚኒስትር ነታንያሁ ነው እንኳን ደስ ያለው ምክንያቱም ነታንያሁ ይደግፋል። ስለዚህ መካከለኛው ምስራቅ ውስጥ በጣም የሰብአዊ መብቶች መጣስ እነዚህ ሁሉ የሚያደርጉ አምባገነኖችን አይዟቸው የሚል ነው። ብዙ ነገር ስጋትም አለ። አውሮፓውን ስጋት አላቸው ምክንያቱም ባለፈው ጊዜ ከኔቶ አወጣታ አሜሪካንን አሁን ያወጣታል። ብዙ ነገሮችን የሚያደርግ ይመስለኛል።
አይ በእስራኤልና በተለይ በእስራኤልና ዩ ኖ ሚድል ኢስት ውስጥ ያለው ጉዳይ ላይ ከኢራን ጋር ያለው እንትን አሁን ባለበት ጊዜ በየመን በኩል ያለ ብዙ ጉዳዮች እንግዲህ ዩ ኖ እሳት እያያዙ ነው እዚህም እዛም እና አንፎርቹኔትሊ እንግዲህ የሚገባበት ሲቹዌሽን ከባድ ነው። ስለዚህ በጣም በደሊኬት መንገድ ማለት በቀስታና በጣም በመጠንቀቅ በመጠንቀቅ ነው ይሄ ነገሮች አንድል መደረግ ያለባቸው። በዚህ ጊዜና የሱ ከሱ ኋላ ያሉት ሰዎች ብቻ ሳይሆኑ ማለት ሪፐብሊካኖቹ እሱን የሚደግፉትም እሱ ካቢኔ ውስጥ ይሄ ነው ያዘጋጃቸው ሰዎች ሳይሆኑ ዴሞክራቶቹ ኮንግረስ ውስጥ ያሉት ከዚህ ሰው የቂም ከመያያዝ ይልቅ አብረው ካልሰሩ ለስራ ሁሉ ከባድ ነው የሚሆነው።
ትራምፕ ረቡዕ ማለዳ ላይ ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ድንበሮችንና ሌሎች ጉዳዮችንም እንደሚያስተካክሉ ቃል ገብተዋል። ጠንካራ አስተማማኝና የበለጸገች አሜሪካን ለህዝብ ለማቅረብ እንደሚሰሩም አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አርባሰባተኛ የዩናይትድ ስቴትስ ፕሬዝዳንት የሚሆኑት ዶናልድ ትራምፕ የተጓዙበት መንገድ ምን ይመስላል?
The Fox News decision desk can now project that former Vice President Joe Biden
has been elected President of the United States.
በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር የሰማነው። ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩ።
If you count the legal votes,
ህጋዊ ድምጾችን ብትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምጾች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ።
በእንደ አውሮፓን አቆጣጠር ጥር 6 2001 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዝዳንት የማጽደቁን ሂደት እንዲያስቆሙ ትራምፕ ደጋፊዎቻቸውን አነሳሱ።
We fight like hell. And if you don't fight like
ጠንክረን ፋለማለን የማትፋለሙ ከሆነ ሀገር አይኖራችሁም።
ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትራምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳው ነው አልታየም። ራስ ቢዩትነር እና ሱዛን ክሬግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊየነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ራስ ቢዩትነር
I think what you see is somebody
በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው።
ትራምፕ የባለሙያ ምክር እንደማይቀበሉም ራስ ያስረዳሉ።
He has not since the early 80s really trusted
ከ80ዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን ሐሳብ ተተው እርሳቸው በሚፈልጉት መንገድ እንዲሰራ ያደርጋሉ።
የትራምፕ ንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምስዋ ሱዛን ክሬግ
በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ 200 ሚሊዮን ዶላር ሀብት እንዳላቸው ተናግረዋል። ከ10 ዓመት በኋላ 60 ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ 1 ቢሊዮን ዶላር እንዳደገ ተናግረዋል።
ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው 6 ጊዜ መክሰራቸውን ለመንግስት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ The Apprentice በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ።
Ladies and gentlemen, I am officially
ክብራትና ክብራን ለአሜሪካ ፕሬዝዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችንን መልሰን ታላቅ እናደርጋለን።
ጸጸት የማይሰማቸውና ቃላቸውን የማይመርጡት ትራምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትራምፕ ፍልሰተኞችን በተመለከተ ከተናገሩት
When Mexico sends its people
Mexico ሶቻን ወደዚህ ትልቅ መልካም የሆኑትን ሶች አይደለም የምትልከው አደንዛጅ ጽ ያስገባሉ ወንጀለኞችና አስገድዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሶች ናቸው።
ትራምፕ ፕሬዝዳንት መነበሩበት ወቅት 3 ለጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌደራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረርተዋል።
The US death toll
በአሜሪካ የሞቱት ሶች ቁጥር አሁን ከ150 ሻልፏል።
የሲኤንኤኑ ወልፍ ብሊትሰር ነበር በኮሮና ወረርሽኝ ወቅት። በእንደ አውሮፓን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትራምፕን እንደ መሪ የፈተነ ነበር። ህይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች እቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያዙበትና ከ230,000 በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዝዳንትነት መረጠች። ከስልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ተፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝዳንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በህዝብ ዘንድ ታወቁ። በዚህ አመት ከሁለት ግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንሲልቬኒያዋ ፓም ስሚዝ ከነዚህ አንዱ ናቸው።
God has a plan for Trump.
አምላክ ለትራምፕ ያሰበው ነገር አለ። ላንዳች አይነት አላማና ምክንያት ነው የተረፉት። ተስፋ አለኝ ይህም 47ኛው የአሜሪካ ፕሬዝዳንት ለመሆን ነው።
ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የሀገሪቱ ፖለቲካ ተቀይሯል። The Art of the Comeback የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቲና ትሪን ለላከችው ዘገባ እንግዶል ነኝ ዋሽንግተን ዲሲ።
የ2024 ልዩ የምርጫ ዘገባዎች ተጠናቀዋል። ስለነበረን ቆይታ እናመሰግናለን። ጤና ይስጥልን።